Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና አብራኛለች።
እንደምናመሻችሁ። በዛሬው የጋቢና ጉዞ በጉለሌ ክፍለ ከተማ በወንድ ሕጻናት ላይ የደረሰ ጾታዊ ጥቃት ላይ እናተኩራለን።
ብዙ ነገር በቃ ምኞች ነበረ። ለነገ ጠዋሪ ይሆነኛል ብዬ ነበረ ምመኘው ማስበው። አሁን እንኳን ይህን እንዲያስጣቶ ጭረት ሊደበድበኝ ይመስላል። በቃ ልጁ በቃ ምን አይሆንም። እኔም ተበላሽቷል አይምሮ፣ እሱም አይምሮ ተበላሽቷል።
ወናችን ደካማ ስለሆነ ድሀ ስለሆነ እንደ ቆሻሻ ስለተቆጠር እሱም ሁሉ የሚያይልን ወገን ያጣ ነው።
ዛሬ እኔ መርዶ ይሉ ያወጣሁት አልቅሼም ከምቀብረውም ተናግሬም በማወጣውም የለም ህግ ህዝብ ፍረደኝ፣ ህግ ፍረደኝ።
ቤተሰቦች የፍትህ ያለህ እያሉ ነው። ሕፃናቱ አካላዊና የሥነ ልቦና ጉዳት ደርሶባቸዋል።
ከእነዚህ ልጆች ጋር እናትሉ ይሏቸዋል። አንድ ሁለተኛ ደግሞ ኢቭን እኮ ትምህርት ቤቱና ተገልግለዋል።
ተጠርጣሪው የ19 ዓመት ወጣት ሲሆን በቁጥጥር ስር መዋሉን ከፖሊስ አረጋግጠናል።
ያው ተጠርጣሪ ማረሚያ ቤት ነው ያለው፣ ገና ውሳኔ አላገኘም። በፍርድ ሂደት ላይ ያለ ኬዝ እንደሆነ ነው።
በዚህ ጉዳይ ላይ አስተያየቶቻችሁን እንድትልኩ እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሼ መጥቻለሁ። ሰሜን ኮሪያ ለውይይት ዝግጁ መሆኗን አስተማማኝ በሆነ መንገድ መግለጽ የምትችለው የኒውክሌር ሚሳይል ሙከራዋን ስታቆም ብቻ ነው ሲሉ የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ ሰኞ አስታወቁ። ሰሜን ኮሪያ ተምዘግዛጊ ሚሳይል በመተኮስ ትንኮሳ ሳታካሄድ የቆየችበት ብዙ ጊዜ እንደሌለ ያስታወሱት ቲለርሰን ስለዚህ አሉ፣ ለእኛ ልታረጋግጥልን የምትችልበት ብቸኛውና አስተማማኙ መንገድ ያን ተንኳሽ የሙከራ ተኩስ ማቆሟ ነው። የአሜሪካ ውጭ ጉዳይ ሚኒስትር ይህን የተናገሩት የደቡባዊ ምስራቅ እስያ አገሮች ማህበር አህጉራዊ ስብሰባ ከሚካፈሉበት ከማኒላ መሆኑም ተመልክቷል። በተያያዘም የዩናይትድ ስቴትስ ሰሜን ኮሪያ ላይ ያሳደረችውን ጫና የደቡብ ኮሪያው ፕሬዝዳንት ሙን ጄኢን መደገፋቸው ተገለጸ። ፕሬዝዳንት ሙን ይህን ድጋፍ ያሳዩት ለሰሜን ኮሪያ ያቀረቡትን ምክርና አስተያየት ፒዮንግያንግ በማጣጣሏ እንደሆነም ታውቋል። ሙን ዛሬ ሰኞ ከእረፍት ቆይታቸው በመመለስ ሰሜን ኮሪያ ሁለተኛውን የተሳካ የሚሳይል ሙከራ ካካሄደች ወዲህ ከዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ ጋር ለመጀመሪያ ጊዜ መነጋገራቸውም ታውቋል። ሁለቱም ዋሽንግተን ሶልም የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ሰሜን ኮሪያ ላይ የጣለውን ማዕቀብ እንደሚደግፉ አረጋግጠዋል። አሁን አዲሱ ማዕቀብ ሰሜን ኮሪያ ላይ በአንድ ዓመት ውስጥ ብቻ የአንድ ቢሊየን ኪሳራ እንደሚያደርስባትም ታውቋል። የአውስትራሊያው ባህር ኃይል ባለፈው ቅዳሜ በአውስትራሊያው ምስራቃዊ የባህር ወደብ ወድቆ የጠፋውን የዩናይትድ ስቴትስ አውሮፕላን ማግኘቱን አስታወቀ። የአውስትራሊያ መከላከያ ሚኒስትር ማርሲ ፔይኔ ባወጡት መግለጫ እንዳስታወቁት የዩናይትድ ስቴትሱ ሰርጓጅ አውሮፕላን የወደቀው ሾዋል ዋተር ቤይ በሚባለው በንጉሳዊው የባህር ኃይል መርከብ ማረፊያ አካባቢ ነው። የሲድኒው ሄራልድ ጋዜጣ ባወጣው ዘገባም የባህር ኃይል ዋናተኞች ከሰራተኞች ጋር ሆነው የውሃ ውስጥ ተሽከርካሪዎችን በመጠቀም ፍለጋቸውን እንደቀጠሉ ናቸው ሲል አትቷል። ከጠፋው የዩናይትድ ስቴትሱ MV/22 ኦስፕሬይ 23 ሰዎች በህይወት እንደተገኙ ሲሆን ሶስት የባህር ኃይል አባላት ግን እስካሁን አለመገኘታቸው ታውቋል። በመጨረሻም በደቡባዊ ቻይና ባህር ውዝግብ ላይ አንድ አይነት አሳሪ ህግ እንዲወጣ ዩናይትድ ስቴትስ፣ ጃፓን፣ አውስትራሊያ ዛሬ ሰኞ ባወጡት ማሳሰቢያ አስታወቀ። በአካባቢው ያለው ውዝግብ እንደሚያሳስባቸው የገለጹት የሶስቱ ሀገሮች ውጭ ጉዳይ ሚኒስትሮች የደቡባዊ ምስራቅ እስያ ሀገሮች ማህበር ስብሰባ በሚካሄድበት በፊሊፒንስ ተገናኝተው የጋራ መግለጫ አውጥተዋል። ለዛሬ የያዝንላችሁ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዘገባዎች ልመልሳችሁ።
የጋቢና ጉዟችን ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በአዲስ አበባ ከተማ በጉለሌ ክፍለ ከተማ በተለምዶ አባዲና እየተባለ በሚጠራው አካባቢ ባንድ መንደር ውስጥ የሚኖሩ ከሰባት በላይ አዳጊ ወንድ ልጆች ላይ የመደፈር አደጋ ለደረሰባቸው ልጆቻችን የሕክምናና የስነ ልቦና አገልግሎት የሚሰጠን አጣን፣ ልጆቻችንንም የምናደርስበት ግራ ገባን ሲሉ ተናገሩ። በልብስ አጠባና በጽዳት ሥራ የተሰማሩና እጅግ በከፋ ድህነት ውስጥ የሚገኙ መሆኑን የተናገሩት እናቶች ጥቅስ በዚህ ኑሮ ሁኔታ ላይ እንዴት እንደምንቋቋም ግራ ተጋብተናል ብለዋል።
ሕፃናቱን በመድፈር የተጠረጠረው ወጣት በእስር ላይ እንደሚገኝና መዝገቡ ውሳኔ ሳያገኝ አንድ ዓመት መቆጠሩን ገልጸዋል። በወረዳው በሴቶችና ሕፃናት ላይ የሚሰሩ ወጣቶች ሕፃናቱ በደረሰባቸው አደጋ መጎዳታቸውን ማየታቸውን ገልጸው 5 ሕፃናት መደፈራቸውን የሚያረጋግጥ የሕክምና ማስረጃ አይተናል፣ እሱም ለፍርድ ቤት ተያይዟል ብለዋል። በጉዳዩ ላይ ቤተሰብ፣ የሕፃናትና ወጣቶች ባለሙያ፣ ፖሊስ፣ የሕክምናና የስነ ልቦና ባለሙያ አነጋግረናል። ተከታዩ የጽዮን ግርማ ዘገባ ሁኔታውን በስፋት ይዳስሳል።
ይህንን ዘገባ ለማጠናቀር በርካታ ሰዎችን አነጋግረናል። በሰነድ የቀረቡ መረጃዎችን ተመልክተናል። የመኖሪያ መንደሩንም የጎበኙ ሰዎች አነጋግረናል። ካገኘነው መረጃ ለመረዳት እንደቻልነው አዳጊ ልጆቻችን የወሲብ ጥቃት ተፈጽሞባቸዋል በሚል ለፖሊስ ያመለከቱ እናቶች ቁጥር 7 ነው። ነገር ግን ፖሊስ አጣርቶ መዝገቡን ፍርድ ቤት የወሰደው ቁጥር የተወሰኑትን ብቻ ነው። ድርጊቱን በልጆቹ ላይ ፈጽመዋል በሚል የተከሰሰው ተጠርጣሪ ወጣት 19 ዓመቱ ነው። በማረሚያ ቤት በእስር ላይ የሚገኝ በመሆኑና ጉዳዩን በፍርድ ሂደት ላይ ያለ በመሆኑ ስሞችን ከመግለጽና በዝርዝር ጉዳዮች ላይ ዘገባ ከማቅረብ ተቆጥበናል። ይህ ዘገባ ለመዳሰስ የሚሞክረው እነዚህ ወንድ ሕፃናት የጾታ ጥቃት ደርሶባቸዋል ከተባለ በኋላ በመንደራቸውና በትምህርት ቤት እያጋጠማቸው ነው የተባለውን የመገለል ጥቃት ነው። ልጆቻቸው በአንድ አካባቢ ነዋሪ እንደሆኑና የ6 የ7 የ8ና የ9 ዓመት ተቀራራቢ ዕድሜ ላይ የሚገኙ ወንድ ሕፃናት እንደሆኑ ይናገራሉ። ወላጆቹ እንደሚሉት ድርጊቱን ፈጽሟል የተባለው ተጠርጣሪ የ19 ዓመት ወጣት ነው። በዛው መንደር ውስጥ የሚኖሩ የአንድ ሰፈር ልጅ ሲሆኑ በኑሮ ደግሞ ከሕፃናቱ ወላጆች የኢኮኖሚ አቅም ሻል ካለ ቤተሰብ የመጣ እንደሆነ ይገልጻሉ። መንደራቸውም ሰዋራ የሆነ ግቢና ገደላ ገደል አካባቢ መሆኑን ጠቅሰው ግንቦት 7 2008 ዓ.ም አንዲት እናት በልጃቸው ላይ ያልተለመደ ነገር ሲፈጸም እጅ ከፍንጅ ይዣለሁ ብለው ለፖሊስ ማሳወቃቸውን ይናገራሉ። የኚህን እናትም ሆነ የልጃቸውን ማንነት የመደበቅ ኃላፊነት ስላለብን እናት አንድ ብያቸዋለሁ። አደጋው ደረሰ ከተባለበት ጀምሮ ልጃቸውን ለማሳከምም ተረጋግቶ ትምህርቱንም እንዲቀጥል ለማድረግ ከሌሎች እናቶች ጋር በመሆን ያልሞከርነው ነገር የለም ይላሉ።
ጎናችን ደካማ ስለሆነ፣ ድሃ ስለሆነ፣ እንደ ቆሻሻ ስለተቆጠር እሱም ሁሉ የሚያይልን ወገን ያጣ ነው። እኔ ሮጣለሁ ደከመኝ አልልም፣ ማያትን ደከመኝ ሰለቸኝ አትልም፣ እንሮጣለን። ተሰሚነት ነው ያጣ ነው።
ልጆት አሁን በምን ሁኔታ ላይ ይገኛል?
በጭንቀት ላይ ነው። ህይወት የማጥፋ ነው። በቃ ሰፈር ለማቃጠል ራሱ እሳትና በርበሬ ለቆ ሰፈሩ እንዲቃጠል የሚፈልግ ነው። ለምን ከህብረተሰቡ የማጋለል ከትምህርት ቤትም እድል አጦ ትምህርት ቤት ሁሉ መግባት አጦ ሌላ ክፍለ ከተማ ነው የኔ ልጅ የሚማረው። ትምህርት ቤት ፎርም ሞልቼ ጨርሼ አልቀበልሽም ብሎ ነው ያባረረኝ። ማስረጃ ሁሉ በእጅ አለ፣ በእጅ ይዤዋለሁ።
መደፈራቸው በህክምና ተረጋግጧል ህጻናቱ?
አዎ፣ የአምስቱ በእርግጥና ተረጋግጦ የአምስቱ አሁን ፍርድ ቤት ያውቀዋል። የሌሎች አይታወቅም። የሌሎች አምስቱ በትክክለኝነት የመደፈሩ ወንጀል ታውቆ ነው አሁን ፍርድ ቤት ስነድ። የአምስቱ ብቻ ነው የሚጠራ፣ የሌሎች አይጠራም።
ማን ነው መደፈራቸውን ያረጋገጠው? የትኛው ሆስፒታል ነው?
ጥቁር አንበሳ።
ይህን ማስረጃ ጥቁር አንበሳ ሆስፒታል ሰጥቷችኋል ለእናንተ?
አዎ፣ በትክክል የተደፈረበት ማስረጃ ጥቁር አንበሳ ነው የሰጠልን።
አሁን ልጁ በአግባቡ ህክምና አግኝቷል?
ምንም ያገኘው የዚያን ጊዜ ብቻ ጥቁር አንበሳ የኤችአይቪ የልጁ ምናልባት የተፋርጉት አለበት እንዳይተላለፍ የኤችአይቪ የአንድ ወር መድኃኒት ብቻ ሰጡኝ እንጂ ከዚያ ውጭ ምንም ነገር ያገኘሁት ነገር የለኝም። እኛ ሀገር ድክመታችን ምን ላይ እንደሆነ ይህን እንደሁ የሚወርሱት እኔ አላውቅም። ይህን እንደሁ የሚያስወርሱት ለሀገራችን የምትረከበው ዜጋ የተሆነ እኔ አላውቅም። ልጄ እኔ የሰው ቤት ልብሳ ጥቤ ነው የማሳድገው፣ የሰው ፍርፋሪ አምጥቼ ነው የማበላው፣ ልጄ ተምሮ ከፍተኛ ደረጃ ይደርስልኛል የምለው በቃ ተስፋ የመቁረጥ አልቆርጥም የምል ነው የምታገለው እስካሁን ድሮስ። ባቱ ጡረታ ወጡ አያስም በሽተኛ ነው ሆስፒታል ገብቶ ነው አሁን የወጣ እጢ ሶስት እጢ ያለበት አይችልም ተብሎ ነው የወጣ። አባቱ በሽተኛ ነው ቤት ነው የሚውለው።
ልጆት በቆይታ የመረጋጋት ባህሪ አላሳየም?
እሱ ራሱ ወንጀል ሊፈጽም ሲል እኔ ማረጋጋባልኝ አቅሜ ነው። በቃ ትታሰራለህ አንተ፣ ይሄ ቀፋፊ ነው፣ ይሄ አይደረግም። አየኸው በሰንሰለት ታስሮ እንደታሰረ አንተም ትታሰራለህ። ምንም ነገር እንዳሰራ የማረጋጋት ነው ድል የምሰጠው እንጂ እሱ ህይወቴን ላጥፋ ከዚህ ሰፈር እንሂድ በቃ ሲጫወቱ ልጆችን የመገለል ጠባይ ነው ያለው። የሚያሳየኝ ጠባይ የሽንቱን ሆነ የምኑ እናት ነኝ እና ገመና ሸሽጋለሁ፣ ግን ከልጆች ጋር የመገለል ጠባይነቱ ወጥቼ እንደ እናትነቴ ሳይሆን ሰላም አይጫወቱልኝም።
ወላጆቹ በልጆቻቸው ላይ ተፈጸመ የሚሉት ድርጊት ከመቼ ጀምሮ ይፈጸም፣ ለምን ያህል ጊዜ ሲፈጸም አያውቁትም። ልጆቻቸውም ለወላጆቻቸው አልተናገሩም። ያልተናገሩበትም ምክንያት ለፍርድ ቤት አስረድተዋል ብለዋል ወላጆቹ። እናት ሁለት ያልኳት ሌላኛዋ የስድስት ዓመት አንድ ልጅ ያላት እናት ናት። በየሰው ቤት ልብስ እያጠበችና እንጀራ እየጋገረች ልጇ እንደምታሳድግ ገልጻልኛለች። እናቷ ግን ልጇን ይጠብቁላት እንደነበርም ተናግራለች። በመጨረሻ በልጄ ላይ የተፈጸመውን ድርጊት በዚህ መልኩ አወቅኩ ትላለች።
ፖሊስጣቢያ ሪፖርት ሲያደርጉ ማለት ነው እነዚያ የተደፈሩት ልጆች እታሌም እታሌም አለበት ብለው ተናገሩ። የዛ ሰዓት ደግሞ የኔ ልጅ ታሙ ነበረና ልናሳክም ይዘን ስንሄድ ያው አንዴ እንዲህ ከንጽህና ጉለት ነው ምናምን አሉ ሐኪም ቤት ጨርሻ ልዛ ስንሰማ እንዲህ የመደፈር ነው ምናምን ተባለን።
የልጁ አያት በበኩላቸው በልጁ ላይ አንዳንድ ምልክት አይተው እንደነበር ገልጸው ግን ከህመም የመጣ መስሏቸው ጤና ጣቢያ ወስደውት እንደነበር ይናገራሉ።
እኔ እንዲህ ስስት ምስል ምንድን ነው ነገር እያልኩኝ ነበረ። በኋላ እንደዛ ከሆነ በኋላ በዳይፐር በምን እየተጠቀመ ነበር የሚታከመው። አሁን ልጄ ጨባል ተነሼ ስዳብሰው ምላጭ ሳስለው ሰንጢ ይዛል። ከዛ ደግሞ ተርፎ ጨባሽ የእሳት መቅለጫ እሷን ደብቆ ሰብሮ መኪና ስር እስል ሲቆርጥ ሰው አገኘው። አሁን ርቄ እንዴት አድርጌ እንዲያስኝ አባ ብዬ ምን ብዬ እሺ ሽርሽር ውሰጅኝ አባቴ ማን ነው አባት ብልኝም እያለ በጣም ነው ያስቸግረኛል። ያለ አባት ነው ያሳደግኩት። በጣም ነው የታወቀው።
በምን አይነት ኑሮ ውስጥ ነው የምትኖሩት? እስቲ የኑሯችሁን ሁኔታ ንገሩኝ።
እኔ ጠጠፈት ላለውኝ እዚህ ስራ ሰራለኝ። የዕለት ጉሮሮች ነው የምጠቀመው።
ምንድን ነው እንደ እርሶ አሁን ይሄ ልጅ ቢያገኝ ብለው የሚሉት?
ያው ሕክምና ማለትም ስለ ልቦናው እንዲያገኝ እንዲረጋጋልኝ እንደው ትንሽ ለወጥ ያለ ነገር ቢያገኝ ልጄም እንታር።
እናት ሁለት ያልኳት የዚህ የስድስት ዓመቱ ታዳጊ እናት ልጇ ከደረሰበት ጥቃት በተጨማሪ ተረጋግቶ ትምህርቱን መማር እንዳልቻለ፣ በሰፈር ውስጥና በትምህርት ቤት እየደረሰበት ያለው መገለልን መቋቋም እንዳልቻለ ትገልጻለች።
ጎበዝ ተማሪ ነበረ። ማንም ነበረ የሚደዋውን በቃ ሁሉም ሻሸሹት። ከትምህርት እንደካማ ሲሆን ማለት ነው በቃ የሌለ ነበር። ምንም በቃ ራሴ መሆኑን የሚያጠውት እናትም ያው በሽተኛ ነት ምንም ጤና አይለቅም። በቃ እሷ ራሷ በቃ የምትሆነውን መረጣች። በቃ ምንም በቃ ምን ብይ ልንገር ከንግግሩ መታሽ ብታይ ልጆቹ እንዴት እንደሚሆኑ በቃ ሰፈር ውስጥ እንዴት እንደሚሆኑ የሰፈሩን ሁኔታ ብታይ በቃ በጣም ታዝኛለሽ። እኔ ከምናገሩ የብለጥ ማለት ነው።
እናት ሶስት ያልኳት ሌላዋና ልጇ 7 ዓመቱ እንደሆነ የገለጸችልን እናት ይህን ነገር ከማወቋ በፊት ልጇ ቀደም ብሎ ታሞ እንደነበር ትናገራለች።
እኔ ያላወቅኩትም ቆሰለ የሰፋሁት በአንተ ነበር። እሱ የፈቀፈቀው መሰለኝ ኳስ ይወዳል፣ ኳስ ይጫወት። አፍ የቆሰለ ከትምህርት ቤት ምግብ ስለሚበላ እዛ ምችም ብሎት መስሎኝ ሐኪም ቤት ይዤ ሂጅ ያለው። ይዤ ስሄድ ምንድን ነው ስላቸው ሞክሲን ሰጡት። አይበላ አይጠጣ አያወራ በጨው እየዘፈዘፍኩ ምን እያልኩ ኧረ ይሄ አደጋ ነው ውሰጂዋልኝ ጎረቤት ስወስደው ጉድፍ ነው ብሎ አሞክሲን ሰጡኝ። አሞክሲን መውሰድ አልቻለም። ሽቶ ምናምን ፍንድሻ አሉኝ። ጎረቤት ጓደኛ አምጥታ ሽቶ ነፋች በተኛበት።
አሁን ልጁ በምን ሁኔታ ላይ ይገኛል?
ሰገር አይቆጣጠርም፣ ሽንት አይቆጣጠርም፣ ምግብ አይበላም፣ ይጮሃል፣ ያለቅሳል። በዚህ ደረጃ ነው። ፓምፐርስ ቋጥሬ አሁን በፓምፐርስ ቋጥር ነበር ያሳክከዋል። ሲም ያሳክከው እሱ ራሱ ስቅቅ ሲልብኝ ላስቲክ ገዝቼ በፎጣ ነው ማስተኛው።
ትምህርት ቤት ይሄዳል?
አዎ ይሄዳል። ትምህርት ቤት ይሄድ ነበረ። ልጆች እንዲህ ተደረገ እንዲህ ያደረጉ ብሎ ይሉኛል። እማኔ ባልማር ብሎ ሲለኝ አይ የዘንድሮ ተማሪ የሚቀጥለው አላህ ያቀልሃል ይበል ብዬ ለአስተማሪም ሂጄ ተናግሬያለሁ። የክፍል ኃላፊም ተናግሬያለሁ። ተራሱ የሚቀመጡ ነበረ ልጆችም እንደዚህ ብላችሁ አትበሉ ብለ አስተማሪም ተናግሬያለሁ። ሽንትም ሰገራም ሲለቅም የእሷ እንደዚህ ችግር ስላለበት ነው ብዬ ተናግሬያታለሁ። ከግቢም ወጥቶ አየር ያለበት ጋር ብቻውን ሲናገር ተናግሬያታለሁ። ይሄ ችግር አለበት ሞራን ስጡ ብዬ ተናግሬያታለሁ።
ግን ትምህርት ቤቶቹ ምን አረጉለት?
ልጆች እንዲህ የሚልህ ማን ነው? እንደዚህ የሚያስጨንቅህ ማን ነው ብለውታል። ይሁን የሚቀጥለው እዛ ትምህርት ቤት አልማርም ብለውኛል። ፍርድ ቤት ደግሞ ሂደን ምንም ትክል ያገኘን ነገር ስለ ልቦና ብለን ስንናገር ምንም ነገር ያገኘ ወረዳ 9 ስንሄድ ክፍለ ከተማ፣ ክፍለ ከተማ ስንሄድ ወረዳ 9 እንደዚህ ሲያመላልሱን።
ስለዚህ አሁን ልጆቹ ምንድን ነው የሚያስፈልጋቸው ትላላችሁ?
አንደኛው ስለ ልቦና፣ ሁለተኛ ደግሞ ወተት ወተት ነገር አጥሚት ነገር ከሆነ እነሱም ሲፈጡን መረቅ ነገር አጥሚት ነገር ፈሳሽ ነገር ስጧቸው ነው የሚሉ። እንኳን አጥሚት ንፈጣ እኛ የጠራ እንኳን የባንባ ውሃ እንኳን አናገኝ። ግማሽ ጥጣት ፈትላ ነው፣ ግማሽ ሰው ቤት ልፋትላ ነው፣ ግማሽ ጽዳት ሰርታ ነው። ይሄ ነው ግማሽ የልጅናት ነው። ምንም ይሆን እንደጠብቆ ነው። ሚረባም አንድም የለም። ሁሉም ችግርተኛ ነው።
ምን ተሰማሽ አንቺ እንደናት ይሄ ነገር ሲያጋጥም?
ጥሩ እንጀራ እንኳን አላጎረስኩት ልጅ እንደዚህ ሲሆን ምን ይሰማኛል? የኔም ህይወቴ ላጠፋ ነበረ። እንግዲህ እኔ ልጄ ነገ ሀገር ተሸካሚ ሆኖ ይጠብቀኛል የሚለው ልጅ ጥሩ አስተሳደግ አስወድጌ ህይወትን ተበላሽቶ እንዲህ ሲሆን ራሴሽ ህይወትሽ አጥፊያት ነው የሚለኝ ሳየው፣ በወንድሞቹ ሳየው እንዲህ ሲሆን ማታ ሲብን ብድግ ብሎ ሲነሳ እናሳለሁ። ባለቤቴ ምስኪን ነው ድንጋይ ተጠግርር የማመጣው። እንደውም አሁን ጨካኙ ተዋህጄ ነው እንጂ ጓደኞቹ እንዳትቀላቀል፣ ጎረቤት እንዳትቀላቀል፣ ይሄ ተበላሸ ልጅ ነው ብለው ሲሉት አንዳንድ ህይወትሽ አጥፊያት ነው ቢለኝ እንጂ እኔ ምን ምን የሚሰማኝ ነገር ሲያወላ ድፍረደኝ በእኛ ይብቃ እንጂ ምን ይላለው ብለሽ ነው ይሄ ዛሬ እኔ መርዶ ነው ያወጣሁት። አልቅሼም ከምቀብረውም ተናግሬም በማወጣውም የለም። ህግ ህዝብ ፍረደኝ፣ ህግ ፍረደኝ።
ወላጆቹ እንደሚናገሩት ሁኔታው ይፋ ከተደረገ በኋላ እሱም በሚል ጥቆማ ጥቃት ደረሰባቸው የተባሉ ህጻናት 9 እንደነበሩ ነው። ሁለቱ ቤተሰቦቻቸው ለፖሊስ ሳይናገሩ ልጆቻቸውን ይዘው አካባቢውን ለቀው ሄዱ አሉ። ካመለከቱት ከ7 ውስጥ ደግሞ 5 ብቻ ናቸው መጥሪያ ደርሷቸው ፍርድ ቤት የቀረቡት ብለዋል። አራተኛዋ እናትም በተመሳሳይ አስቀድማ እንዳላወቀች ትናገራለች። አሁን ልጇ ከኩዮቹ ተገሎ እንደሚገኝም ትገልጻለች።
በቃ ልጄ እንደፊት አይደለም። በቃ ምን ብዬ ልንገርሽ? እኔ ቃላት ያጥረኛል። መናገር እንኳን ብዙም አልችልም። ጎረቤት ሁሉም ያመናጭቋል። እንደፊት ሁሉም መጫወት አይችልም። ብቻው ነው የሚጫወተው። እንደፊት አይደለም። በፊት በጣም ነበረ ሰፈር ሰው የሚወደው። አሁን እንኳን ሰፈር ሰው የቤት ክራይ እንኳን በሰፈር አለ ብለው የሚቀንስ ቤቴጌ ስጠይቃ የምታከራየው ቤት እንኳን አላከራይም ብላ ከለከለችኝ። በዚህ የመጣ ማለት ነው። በፊት እንደዚህ አልነበረም። ሁሉ በጣም የወደው ነበረ። ግን አሁን ያለበት ሁኔታ ያው ሰፈር ሰው በቃ ማንም አያስጠጋቸውም፣ አይገቡም። ራሳቸው ገለልተኛ ሆኖ ነው በቃ የሚጫወቱት።
ለምንድን ነው የተጎዱት?
ደግሞ
ለምንድን የተጎዱት እነሱ ሆነው ለምንድን ነው ሰው የሚያገላቸው?
እኔ እንጃ፣ እኔ አላውቅም። በቃ እንኳን አይደለም የቤት ክራይ አጥተናል በእነሱ እየመጣ ማለት ነው።
አምስተኛዋ እናት ተስፋ ቆርጫለሁ አሉኝ።
እኔ በቃ በጣም ሀሳብ የምኞቴ ብዙ ነበር። በፊት ደግሞ ስንዙ ራሱ በጣም ጸባይተኛ ነበር። ሰው ቀና ብዛይ ነበረ እና ደግሞ በቃ ተስፋ ነበረ። ኢንደስ ዋንደኛ አንድ ልጄ ነው እና ብዙ ነገር በቃ ምኞት ነበረ። ለነገ ጠዋሪ ይሆነኛል ብዬ ነበረ ምመኘው ማስበው። አሁን እንኳን ይህንን ሊያስቃቶ ጭራሽ ሊደበድበኝ ይመስላል። በቃ ልጁ በቃ ምን አይምሮውንም እኔም ተበላሽቷል አይምሮ እሱም አይምሮ ተበላሽቷል። በቃ ሰው ቀና ብሎ ሁሉም ሰው ይወደው ነበረ። አሁን ራሱ ይሄ እኮ ባለጌ ልጅ ነው፣ ይሄ እኮ እንዲህ እንዲህ የተደረገ ልጅ ነው እያሉ በቃ ጎረቤቱ ራሱ ብታይ ገለልተኛ እያደረጉት ምስ ራሱ ቆስሏል። እኔ ምን ብዬ ልንገርሽ? በቃ ያው የእናት ነገር ታውቂያለሽ። እንግዲህ ምን ልበልልሽ? በጣም ብዙ ተስፋ ነበረኝ። በቃ ተስፋዬ ተቆረጠ።
ልጆት ቢያገኝ የሚፈልጉት ነገር አለ በሕክምና ወይም ሌላ ነገር? እስቲ ለልጆት ምንድን ነው አሁን ልጄ ሊያገግም ይችላል ብለው የሚያስቡት?
አቅምም የለኝም ደግሞ እኔ ምንም ማድረግም የተመጣጠነም ነገር ገዝቼ ማብላትም አልችልም። እኔ የሰው ልብስ እያጠብኩ ነው የምኖረው። ባለቤትም ደካማ ነው፣ ጥበቃ ነው የሚሰራው። በዛ ላይ የቤት ክራይ እየከፈልን ነው የምንኖረው። ያ የሚሰራው የቤት ክራይ ነው። እኔ ራሱ ተሯሩጬ ልብስ ምናምን አጣጥቤ ነው የምኖረው። የእሱም ደግሞ ይሄን ብዬ አስፈላጊ የእሱን ሊገነባ ነገርም ደግሞ መግዛትም አልችልም። ምንም አቅምም የለኝም። በቃ ዝም ብዬ ማየትና ማልቀስ ብቻ ነው። በቃ
18 ዓመት እንደሞላት የነገረችን ስንታየው ሽመልስ ጉለሌ ክፍለ ከተማ ወረዳ 9 እኔ በምኖርበት ሰፈር ነው ትላለች። በወረዳው በሴቶችና ህጻናት ውስጥ በበጎ ፈቃደኝነት እንደምትሰራ ገልጻ ይህንን የልጆቹን ሁኔታ ከሰማች በኋላ ከወላጆቹ ጋር በርከት ያሉ ቦታዎች አብራ እንደሄደች ትናገራለች። የተሰጣቸውም ሆነ ያገኙት አገልግሎት በቂ አይደለም ትላለች። በተለይ አሁን በአካባቢው የተገለሉ ልጆች ሆነዋል ብላለች። አንደኛው ልጅ በቅርቡ አንደኛ ክፍል መግባቱን ምክንያት በማድረግ ዝግጅት አዘጋጅተውለት እንደነበረም ትገልጻለች።
ደስ እንዲለው ተብሎ ያው እንጀራ ምን ነገር መሰራቱ አይቀርም። ያው ህጻን ስለሆነ ይጓጓልና ማለት ነው። በዛ ሰዓት ይህ የተደፈረው ልጅ አይደለም እየተባለ ነው የሚታለፈው ሁላ ማለት ነው። ያ ማህበረሰቡም ድክም አለ በጣም ማለት ያው የትምህርት ቤት ሰዎች አስተባብሬ ብር አሰባስበን የምርቃቱን ስራ ለልጆቹ ልብስ ምናምን እንዲሽርሽር ምናምን ይዘናቸው የምንሄደው ማለት ከትምህርት ቤቱ ከዳይሬክተር ጀምሮ እስከ አስተማሪ እስከ ጽዳት ሰራተኛ ድረስ እግዚአብሔር ይስጣቸው። ያው እኔንም ያበረታቱኛል።
እንደሚገባኝ ግን ልጆቹ ከኛ በላይ የሆነ ጠንካራ ድጋፍ ነው የሚያስፈልጋቸው ትላለች። ሌላው ለህጻናቱ ድጋፍ እያደረገ የሚገኘው ወጣት አነጋገር ያለው ወንደሰን አበራ ይባላል።
አሁን ያዘው አንድ ወረዳ አንድ ቀበሌ ነዋሪ ነን እና እነዚህ ይሄ የተፈጠረባቸው ሰዎች ደግሞ እኛ ፕሮጀክት አለ የሆነ ድጋፍ የሚሰጥ በህጻናት ላይ የሚሰራ ፕሮጀክት፣ እዛ ፕሮጀክት ውስጥ ተደጋፊ ናቸው። ተደጋፊ ስለሆኑ ሳይሆን ደግሞ እኔ የቀበሌ የአካባቢ ልጆች ነዋሪዎች ናቸው። ወላጆቹ እንደነገሩሽ አሁን አመት ከሁለት ወር አልፎታል። እውነት ለመናገር አሁን በዚህ ሰዓት ላይ እንባቸው ደርቆ ችግራቸውን ተለማምደውት ነው እንጂ ከዚህ በፊት የዛሬ አመት ከሁለት ወር በፊት ብታያቸው እነዚህ ወላጆች በቃ ነርቨስ ሆነው ራሳቸውን በቃ ጨርቃቸውን ጥለው አብደው ምናምን ነው። አሁን ያው ችግር እያለፈ እየቆየ ሲመጣ ባትረሽውን የምትለምጂው ነገር አለ እንጂ አሁን እንባቸው ደርቆ አይናቸው ሟሽሾ ነው የምታያቸው። እውነት ለመናገር እነዚህ ሰዎች በጣም የሚያሳዝኑ ሰዎች ናቸው።
ወንደሰን ህጻናቱ አንድ ጊዜ የመደፈር አደጋ ከደረሰባቸው እነሱም ተመሳሳይ ጥቃት ይፈጽማሉ ተብሎ በማህበረሰብ ውስጥ እንደሚታሰብና ከዚህ የተነሳ መገለል እንደሚደርስባቸው ይናገራል።
አንደኛ ይኸውልሽ የግንዛቤ ችግር አለ። ያው አካባቢው ላይ በጣም የዝቅተኛ ቤተሰብ ነው ያለው፣ በኑሮም በእውቀትም ማለት ነው። አንድ ማንም ቤተሰብ ያበላሹብናል ብለው ስለሚያስቡ ከእነዚህ ልጆች ጋር እናትሉ ይሏቸዋል። አንድ ሁለተኛ ደግሞ ኢቭን እኮ ትምህርት ቤቱና ተገልግለዋል። ትምህርት ቤት የሁለት ወላጆች ትምህርት ቤት ይቀየር ተብሎ ሌላ ትምህርት ቤት ሲገቡ ሁሉ ነገር አልቆ ጨርሰው ምን ብለው ፎርም ሞልተው ሊገቡ ሲል አሀ እነዚህ የተደፈሩ ልጆች ናቸው እንዴ እዚህ ትምህርት ቤት አይገቡም ተብሎ እነዚህ ልጆች በአሁኑ አመት ጥቅምት አልፎ ነው ትምህርት የጀመሩት። እንደ ኢትዮጵያ እየታዩ አይደለም። እነዚህ አውቀው ፈቅደው ወደው የገቡበት ይመስል በጣም ተገንነዋል። ይሄ ምንድን ነው? አሁን ወረዳው ክፍለ ከተማው ድጋፍ አድርጎ ግንዛቤ አካባቢ ላይ ያለውን ህብረተሰብ ጠርቶ እነዚህ ሰዎች ወደው አይደለም ተገደው ነው ብሎ ግንዛቤ ቢፈጥር ህብረተሰቡ ላይ ህብረተሰቡም ይሄ ማግለሉ ምኑ ይቀራል። ግን እዛ ጋር ትልልቅ ሰዎች የመንግስት አካላት ኃላፊዎች ላይ ድጋፍ ሳይደርግ እዚህ ጋር ዝቅተኛው ህብረተሰብ ድጋፍ ያደርጋል ይረዳል ማለት ደግሞ ዘበት ነው።
ዶክተር ብርሃኑ ከበደ በቅዱስ ጳውሎስ ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በወንዶች ህጻናት መደፈር ዙሪያ ከሁለት አመት በፊት አንድ ጥናት መስራታቸውን ይናገራሉ። በጥናቱ ውጤት የታየውም በአስሩ ክፍለ ከተሞች ለጥናት ከተጠቀሙባቸው የህጻናት መደፈር ቁጥር ውስጥ 10% ወንድ ህጻናት እንደሆኑ ይናገራሉ።
በአዲስ አበባ ከተማ ውስጥ በአስሩ ክፍለ ከተማ ያለውን ሁኔታ ለማጥራት ሞክሬ ነበር እና በዛን ጊዜ ኮስተርኩት ናሙናዎች ውስጥ 10% ያህሉ በወንዶች ላይ የደረሰ ነበር።
ከእናቶች መሀል ሆስፒታል ወስደነው ነበረ፣ ሌላ ነገር የታመመ መስሎኝ አላወቅኩም የሚል እናት አለ። አሁንም ድረስ ደግሞ እንደታመሙ ናቸው ልጆቹ የሚልም እናት አለ። እና ይሄ ነገር በህክምና እንዴት ነው የሚታየው? ህጻናት ላይ ሲያጋጥም ወደ ህክምና ሲመጡ አይታወቅም ወይ? የህክምና ባለሙያዎች አይለዩትም ወይ? ይሄን ነገር
እንደ ጥቃቱ አይነትና ደረጃ ይለያል። አንዳንድ ጊዜ ብዙ አካላዊ ወይም በፊት ታሞች አካባቢ ወይም ደግሞ በዛ በአካላዊ አካባቢ ላይ ብዙ ጉዳት ሳይኖር ማስፈጠን ይችላል። አንዳንድ ጊዜ ደግሞ መጠነኛ አካላዊ ቦታዎቹ ላይ የመሰንጠቅ ወይም ደግሞ አንዳንድ ጉዳቶች ሊሰጡ ይችላል። አንዳንዴ አልፎም ተርፎ ደግሞ የከፋ ጉዳትም ሊኖር ይችላል። ስለዚህ እንደ ጉዳቱ ደረጃና መጠን በሚመጡ ጊዜ አይን የሚታይ ነገር በብዛት ላይኖርም ይችላል። ግን እንደ ጉዳቱና እንደ ጥቃቱ አይነት ሁኔታና መጠን ሊለያይ ይችላል። በመጀመሪያ ይሄ ጥቃት ደርሶብኛል ተብሎ ወዲያው ሰው ከመጣ የምናገኛቸው መረጃዎች ይኖራሉ። አንደኛ በጣም ከፍተኛ ከላይ ጉዳት ባይኖርም በዛው ጥቃቱ በደረሰበት አካባቢ መጥላሽ፣ መሰንጠቅ፣ አንዳንድ ደግሞ ፈሳሾች መገኘት እንደዚህ ነገሮች ማስረጃውን ሊያጠናክሩም ይችላል። ብዙ ጊዜ ይህ ማስረጃው ላይገኝ የሚችለው ዘግይቶ በሚወጡበት ጊዜ ነው። ቶሎ በ72 ሰዓት ባነሰ ጊዜ ውስጥ የሚመጡ ሰዎች ላይ የደረሰው ጉዳት መድረሱን የሚያሳዩ ፍንጮች ወይም ደግሞ መረጃዎች ሊገኙት የሚችልበት ሁኔታ የተሻለ ይሆናል። ብዙ ጊዜ ይሄ አካላዊ ጥቃት በአካል ላይ ስነድ በሆነ ይሄ ሳይኮሎጂካል ጠባሳ ቶሎ አይገኝም እና ለዚህም ስነልቦና እንትን ያስፈልጋቸዋል። ነገር ግን ይሄ ያጠቃቸው ሰው ትክክለኛ ተይዞ ትክክለኛ ፍርተፈረደ ሲያዩ ግን ራሱ አንድ ድህነት ነው እና መረጃ ላይ ማሰባሰብ ነገር ትልቅ ትኩረት የሚሰጥበት።
ራሄል ገብረ መስቀል ወጣት የስነልቦና ባለሙያ ናት። ለሁለት አመታት በበጎ አድራጎት ድርጅት ውስጥ ስታገለግል ቆይታ አሁን የርቅ ማዕድ ለተሰኘ ፕሮግራምና በበጎ ፈቃደኝነት የማማከር አገልግሎት የሚሰጥ ቡድንን ተቀላቅላለች።
3 ወር ሊሆነኝ ነው እዛ ስራ ከጀመርኩኝና እስካሁን ወደ 5 ልጆች አሉ እኔ ጋር የሚመጡት። በልጅነታቸው እንደዚህ አይነት ጥቃት ደርሶባቸው ማንንም ሳያማክሩ ይዘው ታድገው ከዛ በኋላ ደግሞ ሌላ ችግር ውስጥ ገብተው ሳይኮሎጂካሊ በጣም ተጎድተው አሁን ገና ወደዚህ የመጡ አሉ። ወደ 5 የሚሆኑ እኔ ጋር የሚመጡ እንኳን ማለት ነው። ግን በልጅነታቸው ነው ይሄ ጥቃት የተፈጸመው። ግን ለማንም ሳያማክሩ ወደ ሌላ ነገሮችንም ገብተው በዚህ ውስጥ ያሉ አሉ። አሁን የመጡት እኔ ጋር ለማንም ሲናገሩ አትሰሚም። ነገ ራሳቸው ይዘው ቤተሰብ አያውቅም ጓደኛም የላቸውም ራሳቸውን አግልለው ደብቀው እየኖሩ ነው ያሉት።
ህጻናቶቹ የ6 የ7 የ8 አመት ህጻናት ናቸው። በአንድ ሰፈር ውስጥ የሚኖሩ ህጻናት ናቸውና ስነ ልቦናቸው ላይ ችግር እንደተከሰተ አካላቸውም ላይ ችግር እንደተከሰተ ነውና እነዚህ ህጻናት ከዚህ ውስጥ አሁን ከደረሰባቸው አደጋ ለማገገም ምን ቢደረግላቸው ነው የሚሻሻሉት ትያለሽ?
እኔ መጀመሪያ ሐሳብ የምሰጠው መጀመሪያ ቢታከሙ ነው። በምንም ብሎ ሰውም ረቷቸው ሆኖ ቢታከሙ ቢታዩ ከዛ በኋላ ደግሞ ሳይኮሎጂካሊ መታከም እንዳለባቸው ያ ሰውም ደሃ ሰፈር ከሆነ እንደዚህ አይነት እውቀት ከሌለም ወደ ሳይኮሎጂ መሄድ ወደ ህክምና መሄድ አይታሰብም። ዝም ብሎ አፍናቸውን የሚያስቀምጧቸው ማንም የሚረዳቸው እንኳን ከሌለ ያው ያወቀ ሰው ለምሳሌ እኛም እንደዚህ አይነት ነገር እየሰራን ነው። መርዳት ካለብን መርዳት ነው ያለብን።
ጉዳዩን በተመለከተ ተይዟል ወደ ተባለው ጉለሌ ክፍለ ከተማ ፖሊስ ደውዬ ነበር። የክፍለ ከተማው የወንጀል ትራፊክ አደጋ ምርመራ ኃላፊ ኮማንደር ታሪኩ ጉዳዩ በልደታ ከፍተኛ ፍርድ ቤት የህፃናትና ሴቶች ጉዳይ ችሎት የተያዘ በመሆኑ መዝገቡ ውሳኔ ሳያገኝ በዝርዝር ጉዳይ አስተያየት መስጠት እንደማይችሉ ገልጸውልናል።
ያው ተጠርጣሪ ማረሚያ ቤት ነው ያለው፣ ገና ውሳኔ አላገኘም። በፍርድ ሂደት ላይ ያለ ኬዝ እንደሆነ ነው ያለውን ነገር የተረዳው። አስተያየት ለመስጠት ምክንያቱም ያው ተጠርጣሪው አንቺም ልትገምቺ እንደምትችው ነፃ ሊባል ይችላል፣ አሊያም ደግሞ ጥፋተኛ ሊባል ይችላል። ይሄ ባለበት ሁኔታ ብዙ አስተያየት ለመስጠት አስቸጋሪ ነው የሚሆነው። ያ ተጠርጣሪው እስር ላይ ነው ያለ። እዛ አካባቢ ላይ ያሉ ሰዎች ስለሆኑ በአንድም ሰው ላይ በአንድ ልጅ ላይ ብቻ የተፈጸመም ስላልሆነ በኬዙ ክብደት አንጻር ፋይቶን ዋስትና ተከልክሎ እዛው በፍርድ ቤት ማረሚያ ቤት ቆይቶ ሂደቱን በውሳኔ ደረጃ እንዲታይ የተወሰነውና ከዛ ሰዓት ድረስ ያለው ነገር ውሳኔውን ሳይታይም አስቀድሞ እንዲነው ብሎ ለማለት ስለሚያስቸግር ይህን ያው መጨረሻ ላይ ውሳኔ ከተሰጠ በኋላ መገለጽ ያለበት ነገር ካለ ሊገለጽ ይችላል። በዛን ሰዓት
በዩናይትድ ስቴትስ የሚገኘው ሜዮ ክሊኒክ የሕክምና ኮሌጅ የነርቭና የስነ አእምሮ ሕክምና ፕሮፌሰር ዮናስ እንዳለ ገዳ እንዲህ ያለ የወሲብ ጥቃት የሚደርስባቸውን ህጻናት ወንዶች ለማከም ለብቻ እውቀት ያላቸው ሰዎች እንዳሉ ይናገራሉ።
እነዚህ ህጻናት እንደዚህ አይነት ጥቃት በሚደርስባቸው ጊዜ ከፍተኛ የመረበሽ፣ እንቅልፍ የማጣት፣ የመደናገጥ፣ ድብርት ውስጥ መግባት፣ ፍርሃት፣ ከፍተኛ ፍርሃት እና ትልቅ ግራ መጋባት ውስጥ ይገባሉ። ምክንያቱም ከትልልቅ ሰው የሚጠብቁት ህጻናት ፕሮቴክት እንዲያደርጓቸው፣ እንዲጠብቋቸው፣ እንዲንከባከቧቸው ነው እንጂ እንዲህ አይነት አደጋ ያደርሱብናል ብሎ አይጠብቁም ህጻናት። ስለዚህ ያልተጠበቀ ነገር በሚመጣ ጊዜ ይከላከለናል፣ ይጠብቀናል፣ ይንከባከበናል ብለው የሚጠብቋቸው ትልልቅ ሰዎች ያን በማድረግ ፈንታ ጥቃት ሲያደርሱባቸው ከፍተኛ የአንጎል መረበሽ ውስጥ ይገባሉ እና እንደዚህ ሲሆኑ አንዳንዴ በመድኃኒት ለስድስት ወርም ለአንድ አመትም ሊታከሙ ይችላሉ። ስለዚህ ዋናው ከሁሉ የስነ ልቦና አዋቂዎች የሚያደርጉት በተለያየ ዘዴ ይህንን ነገር ለማከም የመንፈስ ጠባሳውን ለማከም የሚያደርጉት ነው። ሌላው ደግሞ መድኃኒት በመስጠት ድብርት ወይም ከፍተኛ ጭንቀት መንፈስ ለስድስት ወር ወይም ለአንድ አመት ወይም ከዛም በላይ መድኃኒት በመስጠት የሚያከሙት ነው። ኢትዮጵያ ውስጥ እኔ እስከማውቀው ዶክተር ምኒልክ የሚባሉ የሳይኪያትሪስት የሕክምና ባለሙያ ናቸው። ሜዲካል ዶክተር ናቸው። አዲስ አበባ ነው ያሉት። እሳቸውን ቢያገኙ ወይም የእሳቸውን ረዳቶች ቢያነጋግሩ ጥሩ ይመስለኛል።
የህጻናት ወላጆች የጠየቁትም ይህንን ነው። ለተጎዱ ልጆቻቸው ተገቢ የሆነ ሕክምናና የተፋጠነ ፍትህ የሚሰጣቸው አካል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አስተያየቶቻችሁን ላኩልን። ከላይ በሰማችሁት ዘገባ ሰፊ ዘገባ ነው። አስተያየቶቻችሁን @ቪኦኤ አማሪክ ላይ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ጋር በመሆን የምንሰናበተው እኛው ነን። መልካም ምሽት። በነገው ጉዞ እንገናኛለን።